ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
ስርጭታችን የሚተላለፈው በABS 3 ዲግሪ ዌስት 11132 MHz ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል።
እንስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ ነሐሴ 2 ቀን 2010 ዓመተ ምህረት ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። ዝግጅታችንን በዜና እንጀምራለን። በማስከተልም የኢትዮጵያ ወላጆችን በሞላ ይቅርታ እንጠይቃለን በሚል ርዕስ ሐተታ አለን። ከዚያም ያመኑት ፈረስ ጣደ በደንደስ እንዲሁም በመጨረሻም አንቻ ምንድነው በሚል ርዕስ በቀረበ ሰፋ ያለ ጽሑፍ የመጀመሪያው ክፍል ፕሮግራማችን ይተናገቃል። አሁን ወደ ዜናው።
ሰሞኑን በጅጅጋና ባንዳንድ የኢትዮጵያ ሶማሊያ አካባቢ የተከሰተው ግጭት በርካታ የሰው ህይወትንና የንብረት ሞደምን ያስከተለ መሆኑ የሚታወቅ ሲሆን በዛሬው ዕለት በጅጅጋ ከተማ የነበረው ጥረት የቀለለ መሆኑን ከስፍራው የተገኘ መረጃ ያመለክታል። ይሁን እንጂ በርካታ ንብረት የወደመባቸው ዜጎች በከፍተኛ ችግር ላይ ሲሆኑ በከተማዋ አሁንም የምግብ የመጠጥና የውሃ የመድኃኒት ችግሮች ከፍተኛ መሆኑን የዓይን እማኞች ተናግረዋል። በሌሎች እንደ ጎዴና ደጋሀቡሪ የመሳሰሉ ከተሞች የፌደራል ወታደሮች ባለመኖራቸው ነዋሪዎች ከፍተኛ ስጋት ውስጥ የገቡ መሆናቸውን ይነገራል። ያብጂሌ ሁኔታም ገና ያለየለት መሆኑ ታውቋል። ግለሰቡ በአዲስ አበባ መኖሩን የሚያረጋግጡ ወገኖች በዛሬው ዕለት በግለሰቡና በባለስልጣኖች መካከል ድርድሩና ውይይቱ የቀጠለ መሆኑ ገልጸዋል። ስምምነት መደረሱና አለመደረሱ ግን የታወቀ ነገር የለም። በትናንት ዕለት በጅጅጋ ከተማ ያብጂሌ ደጋፊዎች ወደ አደባባይ ወጥተው ግለሰቡ ከስልጣን እንዲነሳ መደረጉን አውግዘው ድንጋይ በመወርወር ተቃውሟቸውን ገልጸዋል። ወደ ተነሳበት የስልጣን ቦታም እንዲመለስም ጠይቀዋል። በጅጅጋ በተለይም በመስራቅ ኢትዮጵያ ኢንተርኔት አገልግሎት መቋረጡና ስልክም በተገቢ መንገድ ስለማይሰራ በቂ መረጃ ለማግኘት አዳጋች እንደሆነ እየተነገረ ነው። የኢንተርኔት አገልግሎት መቋረጥን አስመልክቶ በአስተዳደሩ ላይ ተቋማቸውን የገለጹ ሲሆን ሁኔታዎች ተሻሽለው ነጻነቶች ተመልሰዋል እየተባለ በሚነገርበት ሰዓት የኢንተርኔት አገልግሎት መቋረጡ ሁኔታው ያልተሻለ መሆኑን ያሳያሉ የሚሉ ዜጎች በርካቶች ናቸው። ባለፈው ሳምንት መጨረሻ ላይ በድሬዳዋ በተፈጠረው ግጭት ከሞቱት 10 ሰዎች መካከል 5ቱ የጅቡቲ ዜጎች መሆናቸው ታውቋል። ከጥቂት ቀናት በፊት በቂ ጥበቃ ባለመደረጉ በድሬዳዋ ዜጎች ላይ ጥቃት ደርሷል በማለት የጅቡቲ መንግስት የወቀሳ መግለጫ መስጠቱ የሚታወቅ ሲሆን ብዛት ያላቸው የጅቡቲ ዜጎች ከተለያዩ ቦታዎች ወደ ጅቡቲ መጓጓዛቸው ታውቋል። በአሁኑ ወቅት በጅቡቲ ያለውን ሞቃታ የአየር ሁኔታ ለመሸሽ በርካታ ጅቡቲ ዜጎች በድሬዳዋና በተለያዩ የሶማሌ ከተሞች ለመዝናናት የሚገኙ ሲሆን በአካባቢው በተከሰተ ግጭት ምክንያት ህይወታቸው አደጋ ላይ በመውደቁ በተሽከርካሪ በባቡርና በአውሮፕላን ወደ ጅቡቲ እየተጓጓዙ መሆናቸው ታውቋል። በድሬዳዋ ከአንድ ሺህ በላይ የሚገመቱ የጅቡቲ ዜጎች የነበሩ መሆናቸው ይታወቃል። ማክሰኞ ነሐሴ 1 ቀን ባህር ዳር ከተማ የዛሬ 2 ዓመት የተቃውሞ ሰልፍ በማድረግ ላይ ያሉ ወያኔ አጋዚ ጦር በግፍ የተገደሉትን ዜጎች ለማክበር የተለያዩ የመተሳሰቢያ ስነስርዓቶች ተደርገዋል። የተለያዩ ስብሰባዎች የተካሄዱ ሲሆን የሻማ መብራትን በመያዝ ሰማዕታቱን የማክበር ስነስርዓቶች ተካሂደዋል። በባህር ዳር የሚገኙ መዝናኛ ቤቶች መስዋዕት የሆኑትን ወገኖች በማሰብ ሙዚቃ ያላጫወቱ መሆኑ ታውቋል። የዛሬ 2 ዓመት ጦሩ በተኮሰው የሩብታ ተኩስ 90 ሰዎች ሲገደሉ ከ100 በላይ መቁሰላቸው ይታወቃል። ያለም አቀፍ የቀይ መስቀል ማህበር ማክሰኞ ሰኔ 1 ቀን ባወጣው መግለጫ ባለፈው ሳምንት ውስጥ በጉጂና በገዲዮ ብሔረሰቦች መካከል በተፈጠረ ግጭት ተፈናቅለው በኮቼራ አካባቢ ለሚኖሩ 3300 ቤተሰቦች የአስቸኳይ ጊዜ እርዳታ ያደረገ መሆኑን ገልጿል። የታቀደው አስቸኳይ ጊዜ እርዳታ ለ10000 ቤተሰቦች ወይም ለ60000 ግለሰቦች ሲሆን እርዳታው ለመጠለያ የሚሆኑ ፕላስቲክ ድንኳኖች፣ ፍራሽና ብርድ ልብሶች፣ የውሃ መያዣ ጀሪካኖች፣ የማብሰያ እቃዎችና ሳሙናዎችን የሚያጠቃልል መሆኑን ተነግሯል። በኮቼራ 86000 ተፈናቃዮች ሲገኙ ብዙዎቹ ሕፃናት ጭምር በትምህርት ቤቶችና በመንግስት ሕንፃዎች ውስጥ ወለል ላይ በመተኛት በብርድ እየተሰቃዩ መሆናቸው ይታወቃል። በጉጂና በጌዲዮ ብሔረሰቦች መካከል በተፈጠረው ግጭት ከ1 ሚሊዮን ሕዝብ በላይ ተፈናቅለዋል። ባለፈው ሳምንት መጀመሪያ ላይ በዚምባብዌ በተካሄደው ምርጫ ገዢው ፓርቲ አብዛኛውን መቀመጫ ይዟል መባሉና ፕሬዝዳንት ናንጋዋ የተመረጡ መሆናቸው በአገሪቱ የምርጫ ኮሚሽን ከተነገረ ጀምሮ ተከታታይ የተቃውሞ እንቅስቃሴዎች የተካሄዱ ሲሆን ወታደሩና የጸጥታ ኃይሉ በወሰዱት እርምጃ ከ6 ሰዎች በላይ መሞታቸውና ሌሎች በርካታዎች ተጎድተው በሐኪም ቤት እየታከሙ መሆናቸው ይታወቃል። የጸጥታ ኃይሎች ተቃውሞን ያስተባብራሉ በማለት የሚጠረጥሯቸውን የተቃውሞ ኃይሉ መሪዎች ለማስፈራራትና እርምጃ ለመውሰድ ጥረት ማድረጋቸው ይታወቃል። የተቃዋሚው ኃይል ህብረት ቁልፍ ሰው የሆኑትና የቀድሞው የገንዘብ ሚኒስትር የነበሩት ሚስተር ቴንዳይ ቢቲ ወደ ዛምቢያ ሲያቀኑ በጸጥታ ኃይሉ ለተወሰነ ጊዜ በቁጥጥር ስር ከተደረጉ በኋላ ተፈተው በዛምቢያ ጥገኝነት የጠየቁ መሆናቸው ታውቋል። የናንጋዋው አስተዳደር እንደ ሙጋቤ ጊዜ ተቃዋሚውን እያሳደዱና እየደበደቡ በመሆናቸው በተቃዋሚ በኩል ፍራቻ የነገሰ መሆኑ ተነግሯል። በሚስተር ቻሚሳ የሚመራው የተቃዋሚ ኃይል የዚምባብዌ የምርጫ ኮሚሽን የወሰነው ውሳኔ በፍርድ ቤት ለመክሰስ እቅድ ያለው መሆኑን ገልጿል። ለዛሬ ያለን ዜና በዚሁ ተጠናቀቀ። ኢትዮጵያ ምድር አንቺም ጎዳና
የኢትዮጵያ ወላጆችን በመላ ይቅርታን ጠይቃለን። የወያኔንም የደርግንም አረመኔ ስርዓቶች ማቸነፍ ማስወገድ ባለመቻላችን የሰጡን ልጆቻቸው መስዋዕት በመሆናቸው ለምን ተሰው ሳይሆን ችግራችን የመስዋዕታቸው ድል ባለመረጋገጡ ጨቋኝ በጨቋኝ እየተፈራረቀ መከራና ሀዘናችን ሲያድስና ሲያባብስ ልናሳረፍ ልናስቆም ባለመቻላችን ይቅርታ ጠያቂነን። በተለይ በአሁኑ ጊዜ በሀዘናቸው ቀላጆች ስለመጡ በመከራቸው የሚያላግጡ ለስልጣን ስለደረሱ ያባ ለህዝብ በገባው ቃል ኪዳን መሰረት ቢሰዋም አድሃሪዎችና ጸረ ህዝቦችን ስላላስወገደ ህዝብን ይቅርታ መጠየቅ ግዴታዬ ነው ብሎ ያምናል። በተለይም አዲሱ ሹም ሰው በላውን መንግስቱን ወደ ሀገር ሊመልስ ሲለማመጥ አማራና ክርስቲያንን እንጨፍጭፍ ባይ የየመን ውላጅን በክብር ጋብዞ ሲያስተናግድ አማራውን ፍጁ አይነት ቅስቀሳ የሰጠውን የዛሬን ፓስተር የትላንት አረመኔ ወያኔን መድረክ ሲያወጣ ያሶሳ በደነን አራጅ በክብር ሲጋብዝ ህዝብንም አገርንም የሸጠን ጋብዞ ሲያስተናግድ ወዘተ በእነዚህ ሁሉ ማቅ የለበሱ ወላጆችን ይቅርታ እነዚህን ስሎች ሁሉ ጠርገን ጠራርገን ከትቢያ አለመደባለቃችን እንላቸዋለን። በድርጅታችን ትልና ግብ አምነው ወላጆች ልጆቻቸውን ሰጥተውናል። ይህ ብቻ ሳይበቃ በጎናችንም ተሰልፈው ለትግሉ የማይናቅ አስተዋጽኦን አድርገዋል። የወላጆች ድጋፍና ተሳትፎ የኢሃፓ ኃይል ዋናው መሰረት ነበር። ሁታ ኮሚቴን ያስታውሳል። ዛሬ ተራዝነት ተቆጭ የፈለጉትን ፍሬከርስኪ ቢያወሱም እኛ ሁለት ልጆቻቸውን የሰጡንን የጸሎተና የትዋረግ ሕዝቅያስን እናት እናስታውሳለን። ጸሎተ በሜዳ ሲሰዋ ታናሽ ወንድሙ ባንዳውን ፍቅሬ መርዕድን ገደለ በሚል በነሰናይ ልኬ ሳይቀር ግብረ ስየል ተፈጽሞበት የተረሸነ ነው። ለእናታቸው ይቅርታን ጠይቃለን። በተለይ ዛሬ የልጆቻቸውን ገዳይ ሊያስተናግድ የቋመጠ ሹም መጥቶብን ሲጨፍር በመገኘቱ የወጣቷ ጽጌ እናት፣ ልጄ የደረሰ ብለው እያለቀሱ የሞቱት የጸጋ የደብተራው እናት፣ የበለጣማ እናት፣ የይስሐቅና የስጦታው እናት ሁሉንም ይቅርታን ጠይቃለን። ገዳያችሁ የክብር እንግዳ ሆኖ ሊጋበዝ ነውና ይህን ማስቆም አልቻልንምና ይቅር በሉን እንላቸዋለን። ወላጆችን ማቅ ያለበሰውን አረመኔ ቀይ ሽብር አካሂደው የፈጁንን ወንጀለኞች፣ ሕዝብና አገር የሸጡ የባዕድ ቅጥረኞችን፣ ጸረ ክርስቲያን ጸረ አማራ የሆኑ የየመን ውላጆችን፣ የበደኖና አሶሳ ነፍሰ ገዳዮችን፣ ለመቶ ሺህ ሰው በላይ ሕይወት መጥፋት የሆኑትን ሻቢያዎችን የክብር እንግዳ የሚል ጉድ መጥቶብናልና ይህን ማስቆም ማገድም ባለመቻላችን ለሚያለቅሱ ወላጆች ከልብ ይቅርታ ጠያቂ ነን። ላለመቻላችን ምክንያት መደርደር ብንችልም ለሚደማና የሚያለቅስ የወላጅ ልብ ማስታገሻ ግን ሊኖረን አልቻለምና ይቅር በሉን ማለት የግድ ሆኖብናል። ለተወሰነ ጊዜ የተደናገረ ክፍል ከበሮ የደለቀለት ግለሰብ ከስረ መሰረቱ ወያኔ ኢህአዴግ መሆኑ ክርክርን ጋባዥ አይደለም። ወንድም እህታቸውን እናት አባታቸውን ለገደለ አረመኔ ይቅርታ ተደርጎና ግባ ሲባልና የወገኖች እንባና ደም ሲረገጥ ይህን ላደረገው ማጨብጨብ ሊደመጥም ሊታሰብም ባልተገባ ነበር። ምን ነካን? ምኑ ግራ አጋባን? በሚያስቅ ደረጃም በጣሊያን ኤምባሲ ያሉት ሁለት የደርግ ባለስልጣኖች አይለቀቁም፣ ምክንያቱም ክስ አለባቸው የሚል ተካሻ ምክንያት ሲሰጥና ሞት የተፈረደበት መንግስቱ ና ተብሎ ሲጋበዝ የአዲሶቹን ዘብራቃነት መታዘብ ሲያንሰን ነው። ወላጆች ምን ትሉ? አለ ልጅ ያስቀራችሁ አረመኔ አጠፋው በደልኩ እንኳ ሳይል ና አገር ግባ ብሎ ሲጋበዝ ልጆቻችሁን የፈጁት ያስፈጁት የክብር እንግዳ ተብለው ቤተ መንግስት ሲገቡ ወይ ጊዜ ምጸት የሚሸፍነው አይደለም። አሜሪካና በወያኔም በተወሰነ ደረጃ የተሰየሙትን ከንቱና ቀጥረኛ መሆናቸውን የሚያረጋግጠልን ነው። በግርግር ይህን መቀበል ለሚያቀታቸውም ግርግር ለሌባ ያመቻል ማለትን መርጠናል። ጫጫታና ዲስኩሩን ሳይሆን ተጨባጭ ድርጊቱን መመርመር ማወቅ ይገባናል። ለህዝብ መሰረታዊ ጥያቄዎች ምን ምላሽ ተሰጠ? ሁሉም የፖለቲካ እስረኞች ተፈቱ? የሽግግር ሂደት ተጀመረ? ወያኔ ኢህአዴግ ተወገዱ? ከጠባቦች ባሻገር አገር ወዳዶች እንደ ኢህአፓ አይነት ድርጅቶች የሂደቱ አካል እንዲሆኑ ተጠሩ? መልሶቹ ግልጽ ናቸው። ህዝባዊ ስርዓትና ዴሞክራሲን ለማምጣት ብዙዎች ተሰውተዋል። ትግል የሚጠይቀው ሆኖ እንጂ እኛ አንድም ጓድ እንዲሰዋ ፈላጊዎች አልነበርንም። የደርግ ሽብርተኞች በፍጅቱ ተጠያቂ ሆነው እያለ እናንተ ለቅሶና መከራ ዋናዎቹ ተጠያቂዎች ሆነው እያለ ነገሮችን ገልብጠው ድርጅቱን ሊከሱና አጠፋ ሊሉ ይጥራሉ። ሐሰታቸው ማለቂያ የለውም። 28 ዓመት የወያኔ ዘረኛ አገዛዝ በኋላ ስንቱን ልጆቻችሁን ገብራችሁ ለውጥ ስትጠብቁ እነሆ እንደገና ድላችሁን ተቀማችሁ። ጠላቶቻችሁን የሚሰበስበው መጣ። ከዚህ አደጋ አገራችንንም እናንተንም ባለመጠበቃችን ይቅርታ እንጠይቃለን። የገባነውን ቃል ኪዳን አላፈረስንም። ትግላችን መቼም ተቋርጦ አያውቅም። ዛሬም ለህዝባዊ ዴሞክራሲያዊ ለሽግግርና ለወያኔ ኢህአዴግ ውድቀት ቀጥሏል። ዛሬም ተባበሩን። ለጮሌ አምባገነን አትመቹ። ሁላችሁም ሁሉም ኢትዮጵያዊ ወላጅ ከእንግዲህ ልጅ አንገብርም፣ ጭቆናና ዘረኛነት ያብቃ በሚል ከጎናችን ይሰለፍ። በጋራ ትግላችን እነዚህንም እናቸንፋለን። ወያኔ ወድማል፣ ሰማት አይረሱም።
ያመኑት ፈረስ ጣለ በደንደስ። ኢትዮጵያን ለመምራት ራይና በቂ ዝግጅት አለኝ ብሎ በራሱ የሚተማመን ድርጅት መንሻውና መድረሻው የመላውን ህዝብ ያልተቆጠበ ድጋፍ አግኝቶ መንከሳቀስ እንደሚኖርበት ሊዘነጋው አይገባም። ዩኒታ ግን በቅርቡ ሀገሪቱ ታሪክ አልተከሰተም። የሚፈራረቁት አገዛዞች የመላውን ህዝብ ፍላጎትና ተስፋ የነገቡ ሳይሆን በተቃራኒው የጥቂት ግለሰቦችን የወገኖችን ጥቅም ለማስጠበቅ የሚያስችል ስራት እየመሰረቱ ቆይቷል። አሮጌዋን ባገነን አገዛዝ በአዲስ አገዛዝ እየተተካ የህዝቡን ግፍና በደል ወደ ባሳ ዘርፍ የሚጥል እንጂ የተሻለ ሁኔታን የሚያመጣም አልነበረም። ህዝቡ ግን ለተሻለ አስተዳደርና ለዲሞክራሲ ስርዓት ግንባታ የሚደረገውን ትግል አቋርጦ አቅም እንዲያውም በየጊዜው ውድ ዋጋ የሚጠይቀውን የህይወት መስዋዕትነት እየከፈለ አመፁን ከመቀጠልም አልቦዘነም። ከፍተኛ መስዋዕት ያስከፈለ ትግል ግን እስካሁን ድረስ የተጠበቀውን ህዝባዊ ድል አላስመዘገበም። ዲሞክራሲ ስርዓት እስካሁን በኢትዮጵያ አልተመሰረተም። ላለፉት ግማሽ ምዕተ ዓመት በህዝብ አመፅ ሶስት ታላላቅ ለውጦች መፈራረቃቸው ቢዘገብም የህዝቡ የለውጥ ድል ግን ሶስት ጊዜ ጠመንጃ ባነገቱ ዘረ ህዝቦች አይተነጥቋል። የህዝቡን ትግል የተፈለገውን ውጤት ሳያስገኝ ቀርቷል። የመጡት ለውጦች በህዝብ ትግል መስዋዕት መሆኑ ማንም ሊክዱ አይችልም። የህዝቡ ትግል ያስገኘው ለውጥ ማንም ኃይል ወይም ድርጅት ማልመረው። የታሪክ ሁኔታን በአግባቡ ማስቀመጥ ካስፈለገ የህዝቡ ትግል ያስገኛቸው ለውጦች በግንዛቤ ውስጥ ማስገባት አስፈላጊ ነው። ስለሆነም ህዝባዊ ለውጥ መነሻው ከየት ነው? ሂደቱና አቅጣጫው ወዴት እያመራ ይገኛል? መዳረሻውና መቋጫው ምን ሊሆን ይችላል? የሚሉትን ጥያቄዎች መመርመር የወደፊቱን ጮራ ፍንጣቂ ለማየት ያስችላል። ዛሬ የተከሰተው የለውጥ ወላፈን የዜጎቹን ቀልብ መሳቡ ባያከራክርም የቀልብ ስበቱ ካስገኘው ባሻገር ሊመጣ የሚችለውን ተጨባጭነት በቅጡ የመረዳት አስፈላጊነት ግን አያጠያይቅም። የታሪክ ባለቤት ራሱ ህዝብ ስለሆነ ካለፉት 50 ዓመታት ወዲህ መስዋዕት ከፍሎ ያስመዘገባቸው ለውጦች ሁሉ እንዴት እንደተነጠቀ ተገንዝቧል። የሚያስገኛቸውን እንደገና ሳይነጠቅ የለውጡ ፍሬዎች ለመብላት አሁንም ያመስት ብሎ ቀጥሏል። አንደኛ የ1966 ዓመተ ምህረት አብዮታዊ አመጽ ያስገኘውን ህዝባዊ ድል ደም በተጠሙና የስልጣን ሱስ ባሰከራቸው ጥቂት መኮንኖች ተነጠቀ። ለ17 ዓመታት የመከራና ፍዳ ዘመን አሳለፈ። ሀገሪቱም በደም አላባ ተጠቀለቀች። እናት መካን ሆነች። ሀገር ብርቅዬ ልጆቹ አላጣች። በደርግ ካድሬዎች የአንድነት ልጆች እርስ በርሳቸው እንዲተላለቁ ተደረገ። የሀገራችንን አኩሪ ታሪክ በአሳፋሪ ድባብ ተጠናቀቀ። ቀን ሲጨልም ሰማይ ምድሩ መደፋቱ አይቀርምና ደርግን ሲደግፉ የነበሩ መንግስታትና ሌሎች ባዕዳን ኃይሎች በጠራራ ፀሐይ ያን ጨቋኝ ስርዓት አጋልጠው ከዱት። ያመኑት ፈረስ ጣለ በደንደስ ሆነና የህዝቡን ትግል አመፅ ማንም ኃይል የሚያቆሙ አለመኖሩ ተገንዝበው ደርግን አባረው እርሱ ምትክ አዲስ አገልጋይ ፈጥረው ወያኔ የሚባል ከሃዲ ቡድን በቦታ አስቀመጡ። የ17 ዓመታት ህዝባዊ አመፅ ተጨናገፈ። ኢትዮጵያና ዜጎቿ ተከዱ። ደርጎችን በሚያሳፍር ታሪክ ህዝቡንና ሀገሪቱን ከቶ ሸሹ። ይህ ደግሞ አሳፋሪ ታሪክ ጠባሳ ትቶልን አልፏል። ኢትዮጵያ ሀገራችን ዛሬ የቅርብ ጎረቤት ሲሆን የሩቅ ዘመድ አታለች። በአውላላ ሜዳ ላይ ወድቃ አይዞሽ የሚላት አታጣለች። ህዝቦቻም ተባብረው ይቆሙላት አልቻሉ። ሁለተኛ የ1981 ዓመተ ምህረት የተገኘው ለውጥ ያመጣው የ17 ዓመት መራራ ህዝባዊ ትግል ይከተባል። ሁኔታውን በአግባቡ መጠቀም የሚችል የተደራጀው ኢትዮጵያዊ ኃይል በሎንዶን ስብሰባ እንዳይገኝ ተከልክሎ ነፍጥ አንግበው በብሔር የተሰባሰቡ ጸረ ኢትዮጵያ ኃይሎች ብቻ በባህዳይን ታግዘውና ተመርተው አምባገነናዊ አገዛዝ ለመመስረት የሚያስችላቸው ስብሰባ ብቻቸውን እንዲሳተፉ ተደረገ። ይሊዮን ቻለው በስመጥፉ የሎንደን ስብሰባ ነበር። የዚህ በርዘኛ ስብሰባ ቀናባሪ ሄርማን ኮን የተሰኘ የአሜሪካን ባለስልጣን ነበር። ይግለሰብ በጉባኤ ላይ የኢትዮጵያን ሀገራዊ ጥቅም ለማስጠበቅ የሚችሉ ኢትዮጵያን ኃይሎችን አስከልክሎ የራሱን ሀገር ጥቅም ሊያስጠብቁ ይችላሉ ያላቸውን ታማኝ አገልጋዮችን ወያኔዎች በስብሰባ እንዲካፈሉ አስደረገ። ይህን ወንጀል በመፈጸሙ የቱን ያህል የሀገራችን ኢትዮጵያ በርዘኛ ጠላት መሆኑን በተግባር አስመሰከረ። በኢትዮጵያ ላይ የፈጸመውን ታሪካዊ ወንጀል ለመሸፋፈን የሚመቸኝ ይሁን ብሎ በማሰብ አንድ ዲፕሎማት ቅላጼ በመጽሐፍ ተናገረ። ይኸውም ወያኔ ዲሞክራሲ ካላመጣ እርዳታ አያገኝም ማለት። ጥቂት ተላላዎችን ሊያደናግር ቻለ ቢሆንም በላውን የኢትዮጵያን ህዝብ ግድ ሊያወናብድ ግን አቅም አልነበረውም። የዘረኛ አገዛዝ የመሰረተው ዲሞክራሲ ስርዓትን ሳይሆን አምባገነንነትና የሀገሪቱን ዜጎች በዘርና በጎሳ መከፋፈልና ሀብት ንብረት መዝረፍ ነበር። በጋሻ ጃግሬነት የሚያገለግላቸውን ባዳንም ይህንን ግፍና በደል እያዩ እንዳላዩ ሆነው ተባበሩት እንጂ አልነቀፉትም። እንዲያውም አልፎ ተርፎ ያልተቆጠበ የገንዘብ፣ የጦር መሳሪያ፣ የቁሳቁስ፣ የመረጃና የዲፕሎማት እርዳታ ሲያጎርፍለት ቆይቷል። ከዚህ በቀር እጅግ የሚያስቆጭውና እንደ ድርሳት የሚያንገበግበው በደል ለሀገሩ አንድነትና ንጻነት በየበራውና ጠረፉ ሲገላት የኖረውን መከላከያ ሰራዊት በአንድ ቀን ጀምበር ተበታትኖ እንዲፈርስ መደረጉ ነበር። ያ ሰራዊት ያላንዳች ክብርና ምስጋና ሜዳ ላይ ወድቆ የዕለት ጉርሱን ለማግኘት በጎዳና ላይ መጽዋት ሲለምን ማየት ልብ ይሰብራል። ሶስተኛውን በመካሄድ ላይ ያለው የለውጥ ያመጣው የህዝብ አመጽ ነው። የ27 ዓመት መራራ የህዝብ ትግል ውጤት ያስገኘን ለውጥ እንቅስቃሴ በአግባቡ መከታተልና በየፈርጁ እየገመገሙ ሊሆን የሚገባውን ማድረግ ወሳኝነት አለው። የህዝባዊ አመጽ እያሳየ ያለው ለውጥ የህዝቡ የትግል ውጤት በመሆኑ ባለቤቱም ራሱ ህዝቡ መሆኑ አከራከረ። ከባድ መስዋዕትነት ያስከፈለ ትግል ውጤት በመሆኑም የለውጥ አጋጅ እንዳይነጥቁት መከላከል የለውጥ ፈላጊ ተግባርና ኃላፊነት ነው። ግለሰቦችን ብቻ ማዕከል አድርጎ መንቀሳቀስ ለለውጡ ሂደቱም ሆነ መዳረሻ ዋስትና አይሰጥም። ይህም በታሪካችን የታየ እንደሆነ አይዘነጋም። የኢትዮጵያ ህዝብ እንግዲህ ወዲያ ማመን የሚገባው እርሱ ራሱ በሚመሰርተውና በሚቆጣጠረው ተቋም እንጂ በግለሰቦች ወይ በስብስቦች መሆን አይገባውም። የአሁኑ ለውጥ እንቅስቃሴ ያካሄድና ፍጥነት በሁለት አታያዎች የሚፈርዱት ወገኖች እንዳሉ ይስተዋላል፣ ይደመጣል። በአንድ ወገን ያሉት ለውጡ አዝጋሚና ዳተኛ በመሆኑ ለስር ነቀል ለውጥ ምልክት ፍንጭ አላሳየም የሚሉ ሲሆኑ፣ ሌሎች ደግሞ እጅግ ፈጣን እየሆነ በመሄድ ላይ ስለሆነ አንድ ግለሰብ ቁጥጥር ውጪ እየሆነ መምጣቱ ስለማይቀር አደናቃፊዎቹ ለውጡን ባፍጢሙ ለመጥፋት መሞከራቸው ስለማይቀር የለውጥ ተጻራሪዎች ሁሉ አመች ሁኔታ ሊፈጥርላቸው ይችላል የሚል ነው። ይህንን ሰበብ በማድረግ ሁከትና ብጥብጥ አነሳስተው የራሳቸውን አጀንዳ ለማስፈጸም ሊጠቀሙበት ይችላል የሚል ስጋት አይኖርም አይባልም። በሌላ በኩል ሲታይ የነኝ ስጋቶች ምንጭ የለውጡን እንቅስቃሴ የሚመራ ጠንካራ ተቋም ያለመኖሩ ምክንያት እንደሆነ መንገዘብ አያዳግትም። ማንኛውም አገር ተቋማትን መስርቶ ካልተንቀሳቀሰ ጥረቱ ሁሉ የእንቧይ ካብ ሆኖ እንደሚቀር የሀገራችን ሁኔታዎች በተደጋጋሚ የሚያስረዱት ሀቅ ነው። ለውጡን የሚመራ አስተማማኝ ተቋም መኖር አለበት የሚሉ ቁጥራቸው እየበረከተ መጥቷል። ሁሉን አቀፍ የሽግግር ሂደት ይጀመር፣ የሽግግር መንግስት ይቋቋም ያልነው አለመክንያት አይደለም። የዚህ ለውጥ እንቅስቃሴ ያስደነገጠው ወያኔን መሆኑ ማየት ይቻላል። በዚህም ተባለ በዚህ የኢትዮጵያ የለውጥ እንቅስቃሴ እየተጠናከረ መሄዱ ታሪካዊ ሀቅ በመሆኑ አስተዋዩ ትግራይ ህዝብ የለውጡ ሙሉ ተባባሪ ሆኖ እንደሚዘልቅ ተፈጥሯዊ ነው። ይህ ግንዛቤ እንደተጠበቀ ሆኖ እንቅስቃሴውን በሁለት ተጻራሪ ጽንፎች ድባብ አስገብቶ ከመፈረጅ ይልቅ ሚዛናዊ በሆነ መልኩ እየገመገሙ መከታተልና ተንገራጭቶ እንዳይቀር አስፈላጊውን መከላከልና እንክብካቤ መደረግ አለበት የሚሉ ወገኖች ቁጥሩ ቀላል አይደለም። ይህ ህዝባዊ አመለካከት እውነትነት ያለው መሆኑ ብቻ ሳይሆን ሌላ አማራጭ እንደሌለውም ይገመታል። የለውጡ እንቅስቃሴ ካስገኛቸው ትሩፋት የእስረኞች መፈታት እንደሆነ ብዙዎች የሚስማሙበት መሆኑ ባይካድም ለአያሌ ዓመታት በወህኒ ቤት የሚሰቃዩና መዳረሻቸው የት እንደሆነ የማይታወቁ የኢህአፓ አባላትና ሌሎችም እስካሁን ድረስ በዘግናኝ ሁኔታ ላይ ናቸው። እስካሁን እነሱን ለመፍታት የደፈረ ያወራም አልተገኘም። ድርጅታቸውና ቤተሰቦቻቸው አሁንም ህጋዊ ጥያቄዎቻቸውን አንግበው በጉጉት ይጠባበቃሉ። ፓርቲው የአባላቱንና የሁሉንም መፈታት ጥያቄ በዋናነት አንግቦ ይታገላል። የታሰሩበት አባላት ነጻነት ከኢትዮጵያ ህዝብ ነጻ መውጣት አለመውጣት ጋር የተያያዘ በመሆኑ የፓርቲው ቀዳማይ የትግል ትኩረት በሀገራችን ነጻ መውጣት ላይ በመሆኑ የለውጡ እንቅስቃሴ በአቸናፊነት እንዲጠናቀቅ ከህዝቡ ጎን ሆኖ ይታገላል። የወያኔ ደጋፊዎችና ተባባሪዎች ያመኑት ፈረስ ጣለ በደንደስ እንደሚባለው የህዝቡ አመጽ እያየለ ሲመጣ እንደሚቀዱት የታሪክ ሀቅ ነው። ኢትዮጵያ ለዘላለም ትኖራለች።
ተከታዩ ጽሑፍ ለመጀመሪያ ጊዜ በፍኖተ ዴሞክራሲ የተላለፈው ሚያዝያ 16 ቀን 2010 ዓ.ም ነበር። አነጋገር ቢያምር አማማት ይከፋል። በሰሞኑ ወያኔ የሾመውን የኦህዴድ መሪ በሚመለከት አመስጋኞቹና አዳናቂዎቹ ማጠየቂያ አድርገው የሚያቀርቡት ግለሰብ ተጽፎ የተሰጠውና ህዝብን ሊያሾር ሊያደናግር ይችላል ተብሎ የተዘጋጀውን ንግግሩን ይጠቅሳሉ። ከነዚህ አንዱ ቅሌት መለያው የኢትዮጵያ ታሪክ ከሽፏል የሚለን የደርግም የመለስም አማካሪና ደጋፊ መሆኑ ራሱ ሁኔታውን ገላጭ በሆነ ነበር። የፖለቲከኛው ንግግር ሰውየውን መለኪያ መመዘኛ ሆነ ማለት ነው። ገዢዎች በሚደሰኩሩትና በሚለፍፉት ብናምናቸውም ማኑሮ ባጼውም መብታችን ተከብሮ ነበር፣ ደርግም የሶሻሊስት ገነት አስገብቶን ነበር፣ ወያኔም ብልጽግናና ዴሞክራሲን አምጥቶልን ነበር። ቃል ክቡር ነው። በኢትዮጵያ ገዢዎች የሚታመንበት አልነበረም። አይደለም፣ ዋሾች ነበሩ ናቸው። ስለዚህ በተጨባጭ ሁኔታና በተግባራቸው መገምገም እንጂ አቤት ንግግሩ ሲጣፍጥ ብሎ መመርቀን የወጣለት አድርባይነት ወይም መታከም ያለበት ጅልነት ነው። በዘመነ ደርግ በጣሊያን ሀገር የሶሻሊስት ፓርቲው አመራርና አባል የአምነስቲ በጣሊያን ተወካይ የነበረች አዲስ አበባ ሄዳ ከመንግስቱ ተገናኝታ ስለ ዶክተር ኃይሌ ፊዳ መጥፋት ብትጠይቀው እነቁና ግደሉት ብሎ የመኢሶኑን መሪ ያስገደለው ይህ አውሬ ኃይሌ ፊዳ የሚባል ሰው አላውቅም፣ እንዲያጣሩ አደርጋለሁ ብሎ እንደመለሰላት በጊዜው ጽፋለች።
በአሉ ግርማለም ነገር ሰሪዎች በመንግስቱም እንዲጠመድና ለኦሮማይ መጽሐፉ እንዲከታውስ ነው የደህንነት ኮማንዶዎች አንቀው ከገደሉት በኋላ ሟቹ አቶ ኃይሉ ይመኑ በተገኙበት የሚኒስትሮች ስብሰባ ላይ በአሉ ጠፋያሉ ዲፕሎማቶች አስቸገሩን ባሉ ጊዜ ተስፋው ልደስላሴ በአሉ ምን ሆነ ብሎ ማልቀስ ጀመረ ማለታቸው ከታማኝ ምንጭ ተገኝቷል። ያስገደለው ሰው አላወቅኩም ምን እንደሆነ ብሎ ሲያለቅስ ማለት ነው። ይህን ሁሉ በጭፍን ማመን መወናበድ ነው። የቄስ ጉድና ቱምሳ ግድያ ጊዜም የተባለውን ልናነሳ የምንችለው ነው። ፖለቲከኞች አስፈላጊ በሆነበት እንደሚቀጥፉ ብዙ ምሳሌ አለ። ወያኔ በአዲሱ ሹም አማካኝነት የህዝብ ትግል ለማስተኛት ተነስቷልና የማያስቀባጥረው እንደማይኖር የታወቀ ነው። ሲጨንቀው ካድሬዎቹን ለማረጋጋት ሲል ወርቅ ዜጋ መለስ ጀግና ሲያሰኘውም ቆይቷል። ወደ ጎንደር ጎጃምን ማዝልቆ ሊያደናግር ጥሯል። ነገ ደግሞ አሜሪካ ባዘዘው መሰረት ለውጥ ያላመጣውን አዋጅ አንስቶ ይኸው ለውጥ አመጣላችሁ ሊለን ማሴሩንም ሰምተናል። ነጭ ውሸት ማጤንጤን የለመደ ቀለም የሚለይ አይኑ ይጠፋበታል ተብሏል። ፖለቲካ እና ውሸትን ተወራራሽ ያደረጉ በመብዛታቸውም ነው ፖለቲካ እንደ መጥፎ ዝንባሌ ተወስዶ የቆየው። በሀገራችን ፖለቲከኛ ሲባል ከወደ ምላሱ መትረየስ ከወደ ሀቁ ዱልዱም ደብዛዛ ለማለትም ነው። ከተጨባጭ ሁኔታው እንነሳ የሚለው ነው መጨበጥ ያለበት። ከግል ምኞታችን ግምታችን ሳይሆን ካለው ሁኔታ ሳይጨመርበት ሳይቀነስ ንጥር ባለ ሀቅ ላይ ነው መመስረት ያለብን። የምናውቀውና ማንም ሊክደው የማይገባው ሀቅ ኦህዴድ ትላንትም ዛሬም የወያኔ ተለጣፊ ነው፣ በአዴንም እንዲሁ። አዲሱ ሹም የዚህ ተለጣፊ ቡድን የወያኔ ሌተና ኮሎኔልና የመረጃ ሰራተኛ ሆኖ የቆየ ግለሰብ ነበር ነው። የፖለቲካ ስልጣን አሁንም በወያኔ እጅ ነው። የመልቀቅ ቀርቶ በግማሽም የማካፈል ምንም ፍላጎት የለውም። አዲሱ ሹም ቢፈልግ እንኳ የረባ ለውጥ ለማምጣት ምንም አቅም የለውም። ሰውን ለማወቅ ጓደኞቹን ጠይቅ በሚለው መሰረት የአዲሱ ሹም ደጋፊዎች፣ የአምባገነኖች አማካሪዎች፣ የስልጣን ጥመኞች፣ የወያኔ ደጋፊ ባዕዳን ባንዳዎችና የጨቀዩ አንጃዎች ናቸው። የኢትዮጵያና የህዝብ ጥያቄ መሰረታዊ ለውጥና ዴሞክራሲ እንጂ በወያኔ ህገ መንግስት ተብዬ ስር ወያኔን አቅፎ መፍትሄ ለመሻት አልነበረም አይደለም። ፍትህ አሁንም ጭላንጭሎ አይታየም፣ ግድያና ፈሳው ቀጥሏል። ሌላም መጨመር እንችላለን። ከዚህ ስንነሳ የምንደርስበት ድምዳሜ የግል ስሜትን ሳይሆን ሐቀኛው ይሆናል። ይዜ ስጡ ላሉን ደግሞ ወያኔ ራሱ ለሹሙ ይዜ መስጠት አቅቶት ትግራይ መቀሌ ወስዶ አቆሽሾ አቃጥሎታል። ቀረጥ እስካልተከፈለበት ቃል ዋጋ የለውም። ለተቀማጭ ሰማይ ቅርቡ ይሆናል። አፍና ገብገብ ሁል ጊዜ አያበላም ቢባልም አገዛዛቸው በቅጥፈት ላይ የተገነባ የወያኔ አይነቶቹ ባፋቸው ጤፍ ካልቆሉ በልተው አያድሩም። በገዢዎች ጣፋጭ ቃልና ኮከብ እናስጨብጣቸዋለን አምኖ ተስፋ የሚገነባ የሚታዘንለት ነውም ተብሏል። በዚህ መስክ ስህተትና ድክመት በመስመኑ የሚዘናጋው ዜጋ መሪዎችና ጀግኖችን ጠንቅቆ ማወቅ አቅቶት ብዙ ጉዳት ደርሶብናል። ይህ መቀጠል የለበትም። ምሳሌዎች አሉን። ጸረ ወያኔ ነን ብለው የድፍረት ቃላት ደርድረው ህዝባዊ መስለው መሶቡ ሲከፈት ግን የወያኔ ጥህሎ እንጂ ሌላ አለመሆናቸው የተጋለጠ። ከንግግራቸው ብቻ ብንነሳማ ከነሱ በላይ ማን አርበኛ ታይቶ ተገኝቶ? ወር ለታሰሩ ክብር ሲሰጥ ለሀያ ዓመታት ታግተው የተሰቃዩትን ስም እንኳ ለማንሳት የቀፈፋቸው ጥቂቶች አልነበሩም። የሰብአዊ መብት ተሟጋች በሉም ብለው በባዕድ ቅጥረኛና የወያኔ አጨብጫቢ መሆናቸው የተጋለጠ መኖራቸውንም እናውቃለን። ፖለቲካ ለሀቅ ቦታ አለመስጠትም ነው ተብሏል። ታማኝ ፖለቲከኛም በተገዛበት ተገዝቶ የሚቆይ ነው ተብሏል። በተጨማሪም አያሌ የፖለቲካ ፓርቲዎች በመጨረሻ የሚሞቱት በውሸታቸው ታንቀው ነውም ተብሏል። የማያውቁት ይለፍፋሉ፣ የሚያውቁት ደግሞ አይናገሩም እንደተባለው የሂደቶችን ውስጠ ምስጢር የሚያውቁት የሚሰጡትን ገለጻና ምክር ማድመጡ ተገቢ መሆኑን መዘንጋት የለብንም። የገዢዎችን ውሸት ብናምን ኖሮማ በባድመ ጦርነት ጊዜ ወያኔ አሰብን አስመልሶልን ነበር። ወያኔም ባድመን አስረክቦ በአልጀርስ ውሳኔ ድል አገኘን ብሎ ሊያሞኘን የጣረውን ባመንለት ነበር። አልሆነም። ያልሆነውም ነቅተን ስለተገኘንና አንሞኝልህም ስላልነውም ነው። ትግራይ እንድትለማ መላ ኢትዮጵያ ይድማን በስራ ላይ ሲያውልና ሲከት ማንንም አልተቀበለው ፈጣጣዋ ሌባ አዜብ ባሌም እኔም ድሆች ነን ብላ መዋጮ ልትጠይቀን ሲዳዳት ማንንም አልተቀበላትም መሳቂያ መሳለቂያ ሆነች እንጂ ከዋልድባዘዞ በጥቂት ጊዜ ተወንጭፈን ወያኔን አጠቃን ወሬም እንዲሁ መቀለጃ ሆነ እንጂ ከጥቂት የሚታዘንላቸው ተላሎች ውጪ ማንንም አላመነው ኢሳያስ ለኢትዮጵያ ደህንነት የቆመ ነው ብሎ የደርጉ ሹመኛና ዜጎችን በገንዘብ ሸጠ የሚባለው ሰውዬ በአደባባይ ሲቀጥፍ ማንንም ያመነው አልነበረም የኩሉ ዜጎች ይበልጥ እየነቆና ተጨባጩን ከውሸቱ እየለዩ መምጣታቸውን የሚያሳይ ነው ያዲሱ ሹም ችግር መለወጥና ለውጥ ማምጣትም አልቻለምና መናነቱ በመቀሌ ተጋልጧልና ህዝብ በቀላሉ የሚሞኝ አለመሆኑ ነው ቢሆንም ግን ወያኔ በዚህ እርምጃ አደገኛ ማደናገሪያን መሸረቡ የሚካድ አይደለም ለዚህም ነው ሳንዘናጋ የተጀመረውንና ከዚህ ያደረሰንን ትግል አፋፍመን እንቀጥል የምንለው ለመሰረታዊ ጥያቄያችን መልስ ሊሰጥ በሐቅ ጥረት ከተጀመረም እሰየው ትግላችን ነውና ዋስትናችን በገሌ ነጻ አውጪነት ላይ የምንመከባለ መሆኑ ዋስትና የሚሆነንን የተጀመረውን ትግል አፋፍመን መቀጠል ሌላ አማራጭ የለውም ለችግራችን ሁሉ ምክንያት የሆነው አገዛዝ ባለስልጣኖችና አዲስ የተባለውን ካቢኔ ያጤኗል መፍትሄ ሰጪ ሊሆን አይችልም የሀገራችንን ችግር በወያኔ ህገ መንግስት ህገ ወያኔ መሰረት መፍትሄ እንስጥ ማለትም ህዝብን መናቅ መሳደብ ነው የኢትዮጵያ ችግር ወያኔ ነው ጸረ ወያኔው የጋራ ትግላችን ተፋፍሞ ይቀጥል አንጃ ምንድን ነው? በአእምሮ በለጠ ከአዲስ አበባ አንጃ ምንድን ነው የሚል ጥያቄ ዛሬም በድጋሚ ቢነሳ ተገቢነቱም ሆነ ወቅታዊነቱ አጠያቂ ሊሆን አይችልም በተለይ ከ40 አመታት በላይ በትግል ጸንተው በትግል ለኖሩት የኢሃፓ አባላትና ደጋፊዎች የዚህ ጥያቄ አስፈላጊነት ጎላ ብሎ ይስማቸዋል ያለፉት 40 አመታት በአንጀኞች የደረሰብንን ጥቃትና ጉዳት እንዲሁም ተመክሮአችንና ፈተናዎቻችንን ወደኋላ መለስ ብለን እንድንቃኛቸው ይረዳናል። የዛሬውንም ተጨባጭ ሁኔታ ከትናንትናው ጋር ማገናዘብና ማመሳከር የምንችልበት ፍንጭም ይሰጠናል። የዛሬውን ከትናንትናው የነገውን ደግሞ ከዛሬው ገጠመኛችን እያመሳከርንና እያገናዘብን ከተጓዝን በነገው ጉዟችን ላይ ሊጋረጡብን የሚችሉ አደጋዎችን ለመቀነስ ያስችለናልና ነው። አንጀኝነት በተለያዩ የዓለማችን አገራት በትግል በተነሱ የፖለቲካ ድርጅቶች መፈጠር የነበረና ያለ ነው። በእኛው ድርጅት ኢህአፓም ውስጥ በተደጋጋሚ ታይቷል። የኛውም ሆነ የሌሎች አገራት ተመክሮ የሚያረጋግጠው ነገር ቢኖር የአንጀኞች መፈጠርን ማስወገድ የማይቻል መሆኑን ነው። አንጀኞች የሚያደርሱትን ጉዳት ግን መቀነስ ይቻላል። አንጃ ምንድን ነው? ለሚለው ጥያቄ መላሹ አንጃ በአንድ ዴሞክራሲያዊ በሆነ የፖለቲካ ድርጅት ውስጥ ከእናት ድርጅታቸው የተለየ የፖለቲካ መስመር ይዘው ለሚወጡ አናሳ ቡድኖች የተሰጠ ስያሜ ነው። አንጀኞች በአብዛኛው በህቡ የራሳቸውን ተጓዳኞችና አጋሮች ይቀርባሉ፣ ይመለምላሉ። ከዚያም ምቹ ያሉት ወቅት ሲፈጠር እናት ድርጅታቸው የሚከተለውን የፖለቲካ መስመር ተጻረው ይሰለፋሉ። ዴሞክራሲያዊ አሰራሮችን ይሸረሽራሉ፣ የእናት ድርጅታቸውን የውስጥ የመተዳደሪያ ህገ ደንብ ይጥሳሉ። በትግል ታክቲክና ስትራቴጂዎች ላይም ተቃርኖዎቻቸውን ያሰማሉ። የእናት ድርጅታቸው ድርጅታዊ ጥንካሬ እንዲላላ ዲሲፕሊኖቹን ይቦረቡራሉ፣ ያዝላሉ። ድርጅታዊ ምስጢሮችንም ገሃድ ያወጧቸዋል። ለጠላት አሳልፎ እስከ መስጠትና መደራደሪያ እስከ ማድረግ ድረስ ዘልቀው ይጓዛሉ። አሉባልታዎችን በድርጅት ውስጥ መንዛት የአንጀኞች ዋነኛ መበተኛ መሳሪያቸው ነው። እና ድርጅታቸው ጠንካራ አመራሮችና አባላት ላይ የስብ ማጥፋት ዘመቻ ይከፍታሉ። የሚረጫቸው የፈጠራ ወንጀላዎች መስመር የሳቱ ይሆናሉ። አንጀኞች በአብዛኛው የውጭ ተልእኮ ተሸካሚዎች ናቸው። የባዕዳንና የጠላት ተልእኮ አስፈጻሚዎችም ይሆናሉ። በዚህም የወዳጅና ጠላት አፈረጃጀቻቸው የተዛባና ከተጨባጭም ሁኔታ ያፈነገጠና የተጣረሰ ይሆናል። በመሆኑም የእናት ድርጅታቸውን ጠላት ወዳጃቸው ያደርጋሉ። በሌላ በኩል የእናት ድርጅታቸውን ወዳጅ ጠላት አድርገው ይፈርጃሉ። ባንጀኞች አንጀኞች ሐሳባቸውን ለብዙሃን አቅርበው ማሳመን የሚሳናቸው መስመሮቻቸው እርስ በርሳቸው የተምታቱ ስለሚሆኑ ነው። አንጀኞች አሉን የሚሏቸው ቅሬታዎችና ችግሮች የሚሏቸው ከተጨባጭ ሁኔታውና ከመርህ ጋር የማይጣጣሙ ስለሚሆኑ በመድረክ ላይ ብዙሃኑን ማሳመን ሲሳናቸው በኃይል ለመጫን ይሞክራሉ። በዚህም አንጀኞችን ጸረ ዴሞክራሲና አፍራሽ ኃይል ያስብላቸዋል። ከዚህ ላይ አንድ ሊሰመርበት የሚገባ አብይ ጉዳይ ማንሳት የግድ ይሆናል። ይኸውም በዴሞክራሲያዊ የፖለቲካ ድርጅት ውስጥ የተለየ ሐሳብ ማንሳት፣ መጠየቅ፣ የተለየ ሐሳብ ማንሸራሸር ወዘተ አንጃ ሊያስብል የማይችል መሆኑን ነው። ሐሳብን በነጻነት ማንሸራሸር የአንድ ዴሞክራሲያዊ የሆነ ድርጅት መርህና ባህል ነውና። የኢህአፓም መገለጫ ባህሪው ይኸው ድርጅታዊ ዴሞክራሲያዊነቱና ባህሉ ለማንም የተገደበ አለመሆኑ ነው። ስለ አንጀኞች አነሳስ መገለጫ ባህሪዎቻቸውና የሚመርጧቸውን ምቹ ወቅቶች በተጨባጭ ማስረጃዎች እያስደገፉ በማቅረብ ትምህርታዊነቱን ለማሳየት ከሌሎች አገራት አንጀኞች ይልቅ የአገራችን የኢህአፓን ተመክሮ መጠቀሙ የበለጠ አስተማሪነቱ የጎላ ይሆናል። አንጀኞች የወዳጅና ጠላት ፍረጃቸው የተምታታና የተዛባ የመሆኑ ምስጢር በኢህአፓ በተለያዩ ወቅቶች በተነሱ አንጀኞች በተጨባጭ የታየባቸው መሆኑ የሚያረጋግጡ ማስረጃዎችን ማቅረብ ይቻላል። የ1969 ዓ.ም. ቀደምት የኢህአፓ አንጀኞች ከወታደራዊው ደርግ ጋር ከምንታገል ከውስጥ ገብተን ቀርጸንና አስተካክለን መለወጥ እንችላለን ከሚል አቋም በመነሳት ፋሽስታት ተባሉት ግዚያዊ የሽግግር መንግስት አስፈልግም ደርግን በከተማት ከተገል መፋለም ለምን አስፈልገ የሚሉ የመስመር ልዩነቶችን አንስተው ነበር። እነዚህ ጥያቄዎች ቀጥተኛ መልእክታቸው ወታደራዊው ደርግ የሚታገሉት ጠላት ሳይሆን የሚደራደሩትና የሚግባቡት ወዳጅ ነው ከሚል ድምዳሜ የሚያደርስ መሆኑ የሚያከራክር አይደለም። ተጨባጭ የወቅቱ ሁኔታ ያረጋገጠው ነገር ቢኖር ጥያቄዎቹ የወቅቱን ተጨባጭ ሁኔታዎች ያልደሰሱና ያልተመረከቱ መሆናቸውን ነበር። ወታደራዊውን ደርግ ፋሽስት ያስባሉት የፈጸማቸው ተግባራቶቹ ከፋሽዝም መመሳሰላቸው እንጂ የተለየ ምክንያት አልነበረም። መንግስቱ ኃይለ ማርያም ከጀርመኑ ሂትለር፣ ከኢጣሊያው ሙሶሊኒ፣ ከስፔኑ ፍራንኮ ወይም ከኢንዶኔዥያው ሱሃርቶ የተለየ ተግባር በስልጣን ዘመኑ አላደረገም። ዶክተር ሎረንስ ፕሩት የዓለማችን ፋሽስት መሪዎች ባህሪ ከገመገሙ በኋላ ባለ 14 የባህሪ መግለጫዎችን ዘርዝረዋል። መንግስቱን ከነዚህ ባህሪያት ተግባራት ጋር አያይዞ መገምገም ይቻላል። ጊዜያዊ የሽግግር ህዝባዊ መንግስት ያስፈለገበት ዋነኛው ምክንያት የዴሞክራሲያዊ ስርዓት ምስረታን ሽግግርን እውን ለማድረግ በጊዜያዊ ህዝባዊ መንግስት ውስጥ ማለፍ የግድ በመሆኑ ብቻ ነበር። የዚህን ጥያቄ አስፈላጊነት የዛሬውም የሀገራችን ተጨባጭ ሁኔታዎች ወቅታዊና ተገቢ መሆኑን መካድ አይቻልም። የከተማ ትጥቅ ትግልን በተመለከተ ከየካቲት 1966 ዓ.ም እስከ መስከረም 2969 ዓ.ም ድረስ የኢህአፓ ትግል ፍጹም ሰላማዊና ዴሞክራሲያዊ እንደነበር ታሪካዊ ማስረጃዎች ያረጋግጣሉ። የኢህአፓ አባላትና ደጋፊዎች በጅምላ እየተገደሉ፣ በጅምላ እየታሰሩ፣ አሰቃቂና ኢሰብአዊ ስቃይ እየተፈጸመባቸውና እየደረሰባቸው ከሁለት ዓመታት በላይ በሰላማዊ መንገድ ታግለዋል። መስከረም 2 ቀን 1969 ዓ.ም የነጻ እርምጃ አዋጅን ደርግ በኢህአፓ ላይ አወጀ። ይህ አዋጅ የደህንነትና የቀበሌ ታጣቂዎች ማንኛውንም በኢህአፓ አባልነት የሚጠረጠር ዜጋን በተገኘበት መግደል የሚያስችል መብትን የሰጠ ነበር። ከዚህ በኋላ የሰው ልጅ ህይወት በማንም የማይነካ የተፈጥሮ መብት መሆኑን በውል ያጤኑት የኢህአፓ አባላትና ደጋፊዎች ራስን ከጥቃት የመከላከል መብታቸውን መጠቀም እንዳለባቸው ከውሳኔ ደርሰዋል። የራስን ህይወት ከጥቃት መከላከል ደግሞ መብትም ተገቢ እርምጃም ነበር። በርግጥ በአፈጻጸም ላይ መጠነኛ ስህተት መፈጸሙን ፓርቲው በገሃድ ራሱን በግል ሂስ ያረመበት መሆኑም አይካድም። የዚያን ዘመን አንጀኞች ጥያቄ ከተጨባጭ እውነታው ጋር የተጋጨና የተጻረረ መሆኑን መረዳት የተቻለው ብዙም ሳይቆይ ወዲያው ነበር። አንጀኞች እንደራደረው እንጂ አንታገለው ያሉት ደርግ እንኳንስ ለነሱ ከነሱ በፊት ቀድመው እንደራደረውና እንወዳጀው ባዮቹ እነ መኢሶን፣ ወዝሊግ፣ ኢጫት ወዘተ ጋር እንኳን ተደራዳሪና ተግባቢ እንዳልሆነ በቅጣት ሰይፉን መዝዞ አሳይቷቸዋል። በሰራዊቱ ውስጥ የተነሱት አንጀኞችም የኢህአፓን ጠላት ወዳጅ አድርገው አልተሞዳሙሉም አልተወዳጁም ብሎ መከራከር እንዳይቻል ማስረጃዎች ህልው ሆነው ያረጋግጣሉ። የትናንቱ ኢህዴን የዛሬው ብአዴን ከወያኔ ጋር ያደረገው ውድጅትና ጥምረት ሕያው ምስክር ነው። ስለዚህ አንጀኞች የእናት ድርጅታቸው ጠላት ወዳጃቸው፣ ወዳጁ ደግሞ ጠላታቸው እንደሚሆን ከኛው አገር የኢህአፓ አንጀኞች የተሻለ ማረጋገጫ የለም። ከዚህ መሰረታዊ ባህሪያቸው በመነሳት የኢህአሰ ቀደምት አንጀኞች ከወያኔ ጋር የፈጠሩት ጉድኝትና መተቃቀፍ የቱን ያህል አሳፋሪና ጸረ ኢትዮጵያ የመሆኑ ጉዳይ ዛሬ ለውይይትና ድርድር የሚቀርብ ጉዳይ ሊሆን አይችልም። አሁን በቅርብ የተነሱት ዘመናዊ አንጀኞች ድንገት ተነስተው ካለማወቅ ወይም ካለመረዳት የፍርሻ ተግባር ጀመሩ ማለት አሳማኝ ምክንያት ሊሆን እንደማይችል ጠቋሚ ማስረጃዎች አሉ። ቀደምት አንጀኞችና ዘመናዊዎቹ አንጃዎች መካከል የጠነከረ ትስስር አላቸው። ቀደምት ለሚባሉት አንጀኞች ወያኔ በሩን ከፍቶላቸዋል። በቤተሰብ ጥያቄ፣ በጉብኝት፣ በኢንቨስተርነት፣ በሙያ ተቀጣሪነት፣ በሰላይነት ወዘተ ወደ አገር ይገባሉ፣ ከአገርም ይወጣሉ። ከወያኔ ጋር የጋራ አጀንዳ አላቸው። የኢህአፓን እንቅስቃሴ በአገር ውስጥ መከታተል፣ መረጃ መለዋወጥ፣ ከተቻለም የጋራ ጥቃት መክፈት ናቸው። የፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ የሬዲዮ ሞገድ አፈናና ጃም ማድረግ ተግባር በቀደምት የኢህአፓ አንጃ እንደተፈጸመ ስንቶቹ ይረዱት ይሆን? በኢህአፓ ኢህአሰ ላይ ታሪክ መሰል አግዳፊ ተግባርን መጻፍ የተጠናወታቸው ጸሐፊነን ባዮች ከጽሑፋቸው ጀርባ ወያኔ አለ፣ ብአዴን አለ። እነዚህን አጸያፊ ጽሑፎች የኢህአፓ አባላት ማንበብ ብቻ ሳይሆን ያዘገጃጀት ሂደታቸውን አማካሪዎቻቸውንና የአርታኢ አጋሮቻቸው እነማን እንደሆኑ ከበቂ በላይ የተሰበሰበ ማስረጃዎች አሏቸው። የአስማማው ኃይሉ የኢህአሰ ታሪክ ለሚለው መጽሐፍ የብአዴን አመራር አባላት ከጀርባው ነበሩ። ብአዴኖች የመጽሐፉ አርታኢዎች እና አማካሪዎች እንዲሁም ጎትጓቾች ነበሩ። የካህሳይ የአሲምባ ፍቅር በህወሓቶች ድጋፍ አማካሪነትና አርታኢነትም ለመሰራቱ ከበቂ በላይ ማስረጃዎች አሉን። በአሲምባ ፍቅር መጽሐፍ ዋነኛ አርታኢ አማካሪ የህወሓቱ አዲስ ዓለም ባሌማ መሆኑን ካህሳይም አይክደንም። የህይወት ተፈራ ታወር ኢን ዘ ስካይ ከመጽሐፉ መጻፊያ ቋንቋ ምርጫ እስከ አዲስ አበባ ዩኒቨርሲቲ ከዚያም እስከ አሜሪካ በተደረገው የምረቃ በዓል አጃቢዎችና አስፈጻሚዎች እንዲሁም አማካሪዎች የሆኑት ቀደምት አንጀኞችና ብአዴኖች መሆናቸው አይካድም። እነዚህ ሁሉ ተግባራት የሚያረጋግጡት እውነታ ለዘመናዊ አንጀኞች በአደባባይ መውጣት ቅድመ ቀስቀሳና የዝግጅት ሥራዎች መሆናቸውን ነው። አንጀኞች ያሉባልታ ኢላማዎቻቸው ጠንካራ የሚባሉ የኢህአፓ አመራሮችና አባላት ናቸው። ይህንን እውነታ በሁለቱም አንጃዎች ተግባር አረጋግጦታል። የቀደምት የሰራዊቱ አንጀኞች የፈጠራ ውንጀላና አሉባልታ ኢላማቸው የሰራዊቱ ኮሚሳር የነበረው ጸጋዬ ደብተራው ነበር። ተጨባጭ እውነታው ግን አንጀኞች በጸጋዬ ደብተራው ላይ የነዟቸው አሉባልታዎች ከጸጋዬ ደብተራው መሰረታዊ ባህሪያት ጋር የማይገናኙ መሆናቸው ነበር። የዘመኑ አንጀኞች ጸጋዬ ደብተራውን ጀግናችን ነው ይሉታል። የትግል ጽናት ሞዴላችን ነበርም ብለውታል። በሌላ በኩል የዘመኑ አንጀኞች ልክ እንደ ቀድሞዎቹ በትግል ጽናታቸውና በሚታወቁ ጠንካራ አመራሮች ላይ አነጣጥረዋል። ኢህአፓን ለመግደል መሰረቱን ለማፍረስ ምሰሶውን መንቀል ኢላማቸው መሆኑን ያረጋግጥልናል። የኢህአፓ የሁለቱም ዘመን አንጀኞች በፖለቲካ ስልጣን ላይ የተዛባ አመለካከት አላቸው። ኢህአፓ የፖለቲካ ስልጣን ሲል የህዝብ የስልጣን ምንጭነት የሚያረጋግጥበት ስልጣን ማለቱ ነው። ኢህአፓ ስልጣን ሲል የፖለቲካ ዓላማ ማስፈጸሚያ መሳሪያ መሆኑን ነው። የሁለቱም ዘመን አንጀኞች ስልጣን ሲሉ የነሱን ከስልጣን መንበር ላይ መቀመጥን እንጂ ስልጣን የዓላማ ማስፈጸሚያ ወይም የህዝብ ሉዓላዊነት ማረጋገጫ መሆኑን የካዱ ናቸው። ቀደምቶቹ ከደርግ እንደራደር ሲሉ በደርግ መሾምን እንጂ የኢትዮጵያን ህዝብ የስልጣን ባለቤትን ለማድረግ እንደማይቻል የተሰወረ ሆኖባቸው አይደለም። ዘመነኞቹም ቢሆኑ ለኢህአፓና ለኢትዮጵያ ጠላቶች መንበርከክ ለሹመት እንጂ ለህዝብ ስልጣን ባለቤትነት እንዳልሆነ ለመረዳት ብዥታ ሊኖር አይችልም። በቀደምት አንጀኞች ውስጥ አካባቢያዊነትና ዘረኝነት ስሜት በጥቂት የሰራዊት አባላት ውስጥ ቢንጸባረቅም በገሃድ አደባባይ ወጥቶ ለመቀስቀሻነት አልዋለም ነበር። የዘመኑ አንጀኞች ግን የዘረኝነትና የአካባቢያዊነት ጽንፈኛ አቋም መያዛቸው በገሃድ ታይቷል። ይህ ደግሞ አሳዛኝ ብቻ ሳይሆን አሳፋሪም ነው። እውን እነዚህ የኢህአፓ ልጆች ነበሩን? እውን ከእነዚህ ጋር አብረን ቆይተናልን? ወዘተ የሚሉ አሳዛኝና አሳፋሪ እንዲሁም ትውስታዎችንና መቆጨቶችን መለስ ብለን እንድናሰላስል አስገድዶናል። የቀድሞ አንጀኞቻችን ከገዳዮቻችን ጨፍጫፊዎቻችን ጋር እንደነበሩና እንደወገኑ ሁሉ ዘመነኞቹም ከደርግ ኢሰፓ እስከ ወያኔ ብአዴን ደጃፍ ድረስ እጅና እግራቸውን ዘርግተዋል። የኢትዮጵያ ሕዝብ ዛሬ በውል ሊረዳው የሚገባው ጉዳይ አንድ ትውልድ ሙሉ ከጨፈጨፈ ደርግ ኢሰፓዎች፣ ሀገር ካፈራረሱ ወያኔ ብአዴኖች ጋር ማበርና መሞዳሞድ ሞራላዊ አለመሆኑን ነው። ቀደምት አንጀኞች በኢህአፓና አባላቱ ላይ ዘርፈ ብዙ ጉዳቶችን አድርሰዋል። ጓዶቻችንን አስገድለዋል፣ አሳስረዋል። ንብረታችንን ዘርፈዋል፣ አዘርፈዋል። መዋቅሮቻችንን አስመትተዋል፣ ምስጢሮቻችንን ለጠላት አሳልፈው ሰጥተዋል። የዘመኑ አንጀኞች ደግሞ የኛነታችን መለያ የሆነ ስማችንን ዘርፈዋል። ይሃፓ የኢትዮጵያዊነታችን፣ የህዝባዊነታችን፣ የዴሞክራሲያዊነታችን የትግል ጽናትና የውርስ ሀብታችን ነው። ኢትዮጵያንና ህዝቧን ከውስጥና ከውጭ ጠላቶቿ የምንከላከልበት መሳሪያችን ነው። ምድራዊ የትግል ጽላታችን ነው። ከዚህ ላይ የዘመኑ አንጀኞች መረዳት የሚገባቸው ነገር ቢኖር ከኢሃፓ መውጣት መብታቸው ነው። መደራጀትም እንደዚያው። በራስም ተደራጅቶ ኢሃፓንም መታገል መብታቸው ነው። ኢሃፓዎችም እነዚህን መብቶቻችሁን ያከብራሉ። በስማችን ግን ፍጹም ፍጹም አንደራደርም። ኢሃፓ የአባላቱና የኢትዮጵያ ህዝብ ቅርስና ሀብታችን ነውና። በኢሃፓ ውስጥ አንጀኞች የተነሱባቸው ወቅቶችና የመረጧቸው ጊዜያቶችም ተመሳሳይነት ስላላቸው እነሱንም ዘወር ብሎ በመገምገም ከዛሬዎቹ ጋር ማነጻጸር ትምህርታዊነቱ የጎላ ነው። የኢሃፓ አንጀኞች ለመነሻነት ሁለት የተለያዩ ወቅቶችን መርጠዋል። የመጀመሪያው መነሻ ወቅታቸው በቀደምቶቹም ሆነ ለዘመናዊዎቹ የኢሃፓ ጠላቶች የከፋ ጉዳት ሊያደርሱበት ሲነሱ ለአንጀኞቹ ምቹ መነሻ ወቅት ስለሚሆንላቸው መርጠውታል። የ1969 ዓ ም ብርሃነ መስቀልና ጌታቸው ማሩ የመሩት የአንጃ ቡድን መቼ ተነሳ ብለን ስንጠይቅ መስከረም 2 ቀን 1969 ዓ ም ወታደራዊው ደርግና መኢሶኖች በኢሃፓ ላይ የነጻ እርምጃ አዋጅ በታወጀበት ማግስት ነበር። የሰራዊቱ አንጀኞችም በብዙሃኑ የሰራዊት አባላት በትግራይ ምድር ብልዳሳ ላይ በተደረገ ስብሰባ በሐሳብ ከተመቱ በኋላ እንደገና አንገታቸውን ያቀኑት ኢሃሰን ለመደምሰስና ለማጥፋት ወያኔ ሻዕቢያና ደርግ የተቀናጀ ዘመቻ በከፈቱበት ወቅት ነበር። ሁለተኛው የመነሻ ወቅታቸው ደግሞ ኢሃፓ ትግሉን አንድ እርምጃ ወደፊት ሊያራምድ የሚችል ውጥን ሲዘረጋ የመሆኑ ጉዳይ ከበለሳው አንጃ አነሳስ ጋር ማዛመድ ይቻላል። እንግዲህ አንጀኞች መጀመሪያ መነሻ ወቅታቸው በቀጥታም ሆነ በተዘዋዋሪ ከኢሃፓ ጠላቶች ጋር በመሞዳሞድና የጋራ ጥቃቱ ተባባሪ በመሆን ሲሆን፣ ሁለተኛው ደግሞ የትግል እቅድና አቅጣጫ ስኬትን ለማደናቀፍ መሆኑ ነው። ከዚህ ላይ መረዳት የምንችለው አንጀኞች ከእናት ድርጅት ጠላቶች ጋር ተጋብተው ጽንስ ተሸክመው የሚነሱ መሆናቸውን ነው። የዘመኑ አንጀኞችን ማነሳስ ከቀድሞዎቹ የተለየ አይደለም። በአንድ በኩል ወያኔ በውስጥ ሽኩቻና በውጫዊ ተጽዕኖ ተወጥሮ ባለበት ወቅት፣ በሌላ በኩል ደግሞ ኢሃፓ በሀገር ውስጥም ሆነ በውጭ አቅሙ የፈቀደውን ሁሉ እያደረገ የኢትዮጵያን ሕዝብ ትግል ወደፊት ፈቀቅ ሲል መነሳታቸው ጊዜ ምርጫቸውም ሆነ ተግባራቸው ከቀድሞዎቹ ጋር ያመሳስላቸዋል። በመጨረሻም አንጀኞቹም ሆኑ ተባባሪዎቻቸው ኢሃፓን ከትግሉ የሚያደናቅፈው መሰናከል ቢበዛም ከዓላማው ስኬት ግን የሚያግደው ነገር እንደማይኖር ነው። ኢሃፓ ትናንትም አልተከፋፈለም፣ ዛሬም አይከፋፈልም። የትግል አሜከላዎቹን እያስወገደ እንደ ትናንቱ ትግሉን በጽናት ይቀጥላል።
ለመድብ ለፓርቲ ቀድሞ የታገለ በቃይ ተፋላሚ ከጎን ያታገለ ሕግ የበላይ ይሁን ብለህ ያስተማርከው ሉዓላዊነትን በክብር የያዝከው የአገር ክብር መላሽ ኢሃፓ እውነት ነው። የሕዝብ ተስፋ ነህ ግንባርክን አሳየ ቅንነት የሞላው ሁሉንም ያቀፈው ዓላማው በጥናት በግልጽ የተጻፈው ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እምነት፣ ጽናት፣ ፍቅር ኢትዮጵያዊነት ነው። እናቸንፋለን ግንባርክን አሳየ ግንባርክን አሳየ።